እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? አይደለም። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደ ተጠመቀን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደ ተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱንም በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለእግዚአብሔር ይኖራል። እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። እግዚአብሔር የተመሰገነ ይሁን። ከዛ በኋላ ያለው ብዙ ተግባራዊ ነገሮችን ስለሚያስተምር ይህን ክፍል በዝርዝር እናየዋለን። ባለፈው ሳምንት እንደተመለከትነው ሐዋርያው ጳውሎስ ያው መጽሐፍ ቅዱስ ሲጻፍ በምዕራፍ እየተከፈለ አልተጻፈም። ምዕራፍ ከጊዜ በኋላ የመጣ የመጽሐፍ ቅዱስ ክፍፍል ነው። መጽሐፍ ቅዱስን እንደውም አንድ ፈኒ የሆነ ንግግር አለ እና ይሄ የመጽሐፍ ቅዱሱ የምዕራፉ እና የቁጥሮቹ አከፋፈል አለቦታው ጥቅሶችን እየገነጠለ የከፈለ በመሆኑ ምናልባት ይህንን ቁጥር የሰጠው ሰው በጋሪ እየሄደ እየተንገጫገጨ ቁጥሩን መድቦ ይሆናል የሚሉ ሰዎች አሉ። ስለዚህ ቁጥሩ ምንጊዜም ምዕራፉ የእግዚአብሔርን ቃል መጀመሪያ ኦሪጂናሊ ሲጽፉ የእግዚአብሔር ሰዎች እነዚህ ምዕራፍና ቁጥሮች እንዳልከተቱባቸው መረዳት አለን። ግልጽ ነው። ከዚህ በኋላ ከዚህ በፊት የሚለው ነገር አይሰራም ማለት ነው። ስለዚህ ምዕራፍ አምስትን ስናጠና ምዕራፍ ስድስት ላይ የምናየው ሀሳብ አንድ ላይ የተያያዘ ነገር መሆኑን መረዳት አለብን። አያያዥ ቃልም በዚሁ ላይ ይታያል። እንግዲህ ምን እንላለን የሚለው ሀሳብ ዝም ብሎ ለብቻው የሚጀመር ሳይሆን ቀደም ብሎ ሲነገር ከነበረው እውነት ጋር የተገናዘበ ነገር ለማንሳት እንደሚፈልግ ማየት እንችላለን። እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? ይላል። ለዚህ የእግዚአብሔርን ጸጋ አስመልክቶ በምዕራፍ አምስት ላይ የሚያስተምረው በጣም ጠንካራና አስገራሚ ብርቱ ትምህርት ስለሆነ የእግዚአብሔር ጸጋ የሚበዛው አላደለም ለሰዎች ልጆች ምንም ሳያደርጉ ከጌታችን ከኢየሱስ ክርስቶስ መታዘዝ የተነሳ ከአንዱ ጌታ መታዘዝ የተነሳ ነው ጸጋ የበዛው ብሎ ስላስተማረ፣ ስለዚህ እኛ ምንም ሳናደርግ በእሱ መታዘዝ ብቻ ይህንን ያህል ጸጋ የሚገኝ ከሆነ ምክንያቱም ምዕራፍ አምስትን በማንበብ ብቻ እንኳን መረዳት ይቻላል። እንኳን በዝርዝር እንደዚህ ተምረ ነው ይቅርና፣ ስለዚህ በአንዱ መታዘዝ በአንዱ ጽድቅ ጸጋን ከመጠን ይልቅ ያበለጠ ለብዙዎች ጽድቅንና ጸጋን ያበዛ ነገር ከተገኘ ታዲያ ምንድን ነው የምንፈልገው? በቃ እንዲህ ምንም ሳንሰራ በእሱ ስራ ብቻ የሚገኝ ከሆነ ጸጋ እንዲበዛል እንዲሁ በኃጢአት እንኑራ? ምክንያቱም ምንም ሳናደርግ ምንም ሳንሆን ከነ ኃጢአታችን እያለን በእሱ መታዘዝ በእሱ ጽድቅ ሁሉ ከተገኘ ምን ያስፈልጋል ታዲያ የሚል ነው። በዚህ ጉዳይ ላይ ብዙ ሰዎች ይህንን ሚዛን ለመጠበቅ ብለው እንደዚህ ያሉ አይነት ሁኔታዎች እንዳይፈጠሩ የተለያዩ ትምህርቶች ያስተምራሉ እና ሐዋርያው ጳውሎስ የሚሰጠውን መልስ በጣም በትክክለኛ መረዳት ያስፈልጋል። በዚህ ጉዳይ ላይ ግልጽ ነው ወገኖች፣ ብዙ ጊዜ በጣም ኮመን የሚጠየቅ ጥያቄ አለ አይደለም? እኛ በጸጋ ነው ዳን ነው የሚለው በጣም የብዙ ክርስቲያኖች መፈክር ነው። በጌታ ጸጋ ነው ያለሁት፣ እግዚአብሔር ጸጋ እንደሆነ አይጥለኝም ይላሉ ሰዎች። ነገር ግን እግዚአብሔር ጸጋው እንደዚህ ካለ ጥያቄ አንጻር እንዴት ነው የሚሆነው የጌታ ጸጋ? እንግዲህ ምን እንላለን? ጸጋ እንዲበዛ በኃጢአት ጸንተን እንኑርን? በኃጢአት ጸንተን እንኑር ማለት የነበርንበት ሕይወት ሳይለወጥ ስናደርገው የነበረ የኃጢአት ሕይወታችን ሳይቀየር እንዳለን በዛው እንቀጥል ነው የሚለው? አይደለም ይላል። እግዚአብሔር የተመሰገነ ነው። አይደለም ይላል። ጽኑ መልስ ነው ይሄ። እግዚአብሔር የተመሰገነ ነው። አንድ ቃል ነው፣ ነገር ግን ነገሩን ጥያቄውን ሁሉ ድጋሚ ሰዎች እንዳይጠይቁ የሚያደርግ ድብን ያለ መልስ ነው። አይደለም። ምንድን ነው ታዲያ? እንዴት ነው የምንኖረው? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ብዙ ሰዎች መዳናቸውን ጌታ ኢየሱስ የኃጢአቴን ዕዳ ከፈለ በሚለው አንጻር ብቻ ነው የሚያዩት። ነገር ግን በኢየሱስ ክርስቶስ የመጣው መዳን ይሄንንም ሁሉ ያመጣል። ምን ያመጣል? ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? በሌላ አባባል በዚህ ቦታ ላይ እኛንና ኃጢአትን በሞት የሚያለያይ መዳን ነው የመጣው ይላል። ክብር ለእግዚአብሔር ይሁን። እኛና ኃጢአትን በምን የሚያለያይ? በሞት የሚያለያይ መዳንና ጸጋ ነው የመጣው። እግዚአብሔር ይመስገን። ለኃጢአት የሞትን እኛ የሚለው ቃል ለብቻው ብታዩት በኃጢአት መሞትና ለኃጢአት መሞት ልዩነት አለው። በኃጢአት የሞተ ሰው ኃጢአት ሰርቶ ኃጢአቱ የገደለው ሰው ነው። ለኃጢአት የሞተ ሰው ግን ከዚያ ኃጢአት ለመለያየት ከዚያ ኃጢአት ጋር ለመላቀቅ የሆነ ሁኔታን ነው የሚያሳየው። ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ለአንድ አፍታ አስቡ። የክርስትና ሕይወት፣ የእግዚአብሔር ማዳን፣ የጌታ ጸጋ እኛን ከኃጢአት ጋር በሞት የሚያለያይ የማዳን ስራ እንደሆነ በጣም አድርገን ልናስብ ይገባል። እግዚአብሔር ይመስገን። በጣም አድርገን ልናስብ ይገባል። በዚህ ዘመን ክርስቲያኖች ካልዳነ ሰው የማይጠበቅ ህይወት የሚታይባቸው ዘመን ውስጥ ነን ያለን። ብዙ ክርስቲያኖች ዲቮርስ ኢዝ ኖርማል፣ መጽሐፍ ቅዱስን ኮት አድርገው እንደፈለጉ መኖር የሚችሉበት ጊዜ ነው እና ጋብቻ በሰው ፈቃድ የሚወሰን ነገር ነው። ብዙ ክርስቲያኖች ዛሬ በአህዛብ እንኳን የማይሰማ ኃጢአት በእግዚአብሔር ቤት ውስጥ የሚሰማበት ጊዜ ነው። እየሰረቁ ከሚሰሩበት መስሪያ ቤት፣ ከፓርኪንግ ሎት በቅሚያና በዘርፊያ ያገኙትን ነገር መኖር ኖርማል ነው አይደለም? ይህ የሚታወቅ ነገር ነው። ብዙ ክርስቲያኖች ዛሬ ከጋብቻ ውጪ የሆነ ሪሌሽንሽፕ ባላቸው ካልሆኑ ሰዎች ጋር የሚኖሩበት ጊዜ ነው። በነገራችን ላይ በአሁኑ ጊዜ እኔ የምሰማቸውን ነገሮች ለመናገር እንኳን ያስፈራኛል። በጣም አሳዛኝ የሆነ በውጪ ይሆናል የምትሉትን ነገር ዛሬ በእግዚአብሔር ቤት ውስጥ ብዙ ወጣቶች መካከል እየተካሄደ ያለበት ጊዜ ነው። አንድ ጊዜ አንድ ሰው መጣና ከከሌ አገልጋይ ጋር አስታርቀኝ ብሎ ጠየቀኝ እና ሰው ይዞት እኛ ጋር መጥቶ ነው አንተን ትምህርት ወዳለሁ አለኝ። እኔ ያቸውም አላቅም እንደ አንድ ጊዜ ትምህርትን ሰጥተውኝ በጣም ነው የወደድኩት አለ። ካላገኘው አለኝ ተቃጥረን ተገናኘን እና ከዛ ምን አለኝ፣ ለምንድን ነው የተጣላው ከዚህ ጋር አገልጋይ ጋር አልኩት። እኔ ውመናይዘር ነኝ አለ። እግዚአብሔር ያሳያችሁ፣ አመንዝራ ነኝ ማለቱ ነው በሌላ አባባል እንግሊዝኛ ቃል ስለሆነ እና እኔ አብሪያት አልተኛዋት ዘማር የለችም አለ። አባቴ እንደዚህ ስለነበረ እኔም እንደዚህ ነኝ አለ። ይሄ ሰው ከዚህ አገልጋይ ጋር እኔ ይቅርታ አድርግልኝ ልረዳ አልችልም፣ እኔ እንዳንተ ያለ ሰው መርዳት አልችልም፣ ጸጋውም የለኝም ስጦታውም የለኝም አልኩት። እንዴት ያለ ቀፋፊ ህይወት ሰዎች እንዳላቸው ላስረዳቸው አልችልም። ብታምኑም ባታምኑም ብዙ ያልዳኑ ሰዎች ዛሬ እግዚአብሔር ቤት ያገለግላሉ፣ ይዘምራሉ፣ ይጸልያሉ፣ ይሰብካሉ። ይሄ 100% እውነተኛ ነገር ነው የምነግራችሁ። በእግዚአብሔር ቤት ውስጥ የጌታ የማዳኑ ጸጋ እኛን ከኃጢአት የሚያለያየን እንጂ ከኃጢአት ጋር የሚያኖረን አይደለም። እግዚአብሔር የተመሰገነ ይሁን። ኢየሱስ ከኃጢአት ሊያድነን ሞተ እንጂ በኃጢአት ውስጥ ሊያኖረን አልሞተም። የትኛው ሐኪም ነው በሽታችን ከኛ እንዳይለይ የሚያደርግ መድኃኒት እየሰጠ አብሮ ከበሽታችን ጋር የሚያኖር እርዳታ የሚረዳ? ኢየሱስ ከኃጢአት የሚያድን። ብዙ ሰዎች የራሳቸውን ህይወት እግዚአብሔር ላይ አመፀኛ ሆኖ በኖሩበት የህይወታቸው ድካም ወንጌልንም የእግዚአብሔርንም ጸጋ መንፈሳዊ መረዳትንም ሁሉ በዛ ስለሚያዩ ከዛ ውስጥ ወጥተው አንዳንድ ጊዜ ሰዎች አለ አይደለም እንዴ ነው አንድ ሰው ምንድን ነው የሚሸተኝ እያለ በጣም ያስቸገር ነበር። ከዛ በኋላ ሲታይ ሲመረመር መጨረሻ የራሱ ጥርስ ነው የሚሸተው። አንዳንዱ ሰው የራሱ አፍንጫ ነው የሚሸተው። አንዳንድ ሰው በራሱ ሰውነት ላይ ያለው ቁስል ነው የሚሸተው፣ ግን ሌላ ጋር ነው የሚሸተው። አያችሁ? ልብ በሉ። ኃጢአትን አስመልክቶ ሲሪየስ ያልሆነ ክርስቲያን የእግዚአብሔርን ጸጋ ሊያጣጥም አይችልም። አሜን። ኃጢአትን አስመልክቶ ሲሪየስ ያልሆነ ክርስቲያን የእግዚአብሔርን ጸጋ ማጣጣም በጭራሽ አይችልም። ስለዚህ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? እንዴት ነው የምንኖረው ይላል ጳውሎስ። እንዴት ነው የሚቻለው? በሌላ አባባል ሐዋርያው ጳውሎስ የሚገባውን ክርስትና አግኝተን ከሆነ እንዴት እኖራለሁ ለዛ ሞቼ ብለን እንደሱ እንላለን እንጂ እንዴት በኃጢአት ውስጥ በጸጋው እንደምንኖር ሊገባንም አይሞክርም። እንዴት ነው የምኖረው ይባላል እንጂ ለኃጢአት የሞትን እኛ ወደፊት እንዴት አድርገን በእርሱ እንኖራ እንዴት ነው የምንኖረው? ልብ በሉ። ቁጥር 3 ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? የክርስትና ህይወት ሰውን ከጌታ ጋር የሚያጣምር የሚያጣብቅ እንጂ ሃሌሉያ ሌላ ህይወት ለሰው ሊሰጥ የሚችል አይደለም። ክርስትና ህይወት ሰዎችን ከክርስቶስ ኢየሱስ ጋር የሚያጣብቅ እንጂ በሌላ መልክ ሊያኖር የሚችል መልክ ታሪክም የለውም። ክብር ለእግዚአብሔር። ተመልከቱት። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን። ብዙ ሰው ሲጠመቅ የሚመስለው ውሃ ውስጥ ገብቶ መውጣቱን ነው። አንድ ጊዜ አንድ ልጅ በጣም ካላጠመቀኝ እያለ ያስቸግረኝ ነበረ እና ተማሪዎችን ሳስተምር መጥቶ አይማርም፣ በጭራሽ አይማርም እና ወጣ ገባ ነው የሚለው። አንተ ልጅ ለምንድን ነው የማትማረው? እንትን ብዬ ነው፣ እንደዚህ ብዬ ነው፣ ምክንያት ያመጣል። ከዛ በኋላ እኔ ደግሞ ሰዎችን እንደዚህ ዝም ብሎ ጥምቀት እየቸኮሉ ማጥመቅ አልወድም በነገራችን ላይ እና በደንበኛ እንዲማሩ ነው የምንፈልገው። ምክንያቱም የሚጠመቁበት ምክንያት ሲገባቸው ነው እንጂ እንዲሁ ወስደን ውሃ ውስጥ መክተቱ ጥቅም የለው። እና ይህን ልጅ ጥምቀቱ ሲቆይበት እኔ እንዲያው መጠመቅ እፈልጋለሁ አለ። አይ ካልተማርክማ እንደውም አንተ አትጠመቅም እኮ እነዚህ ልጆች የተማሩትን ትምህርት ስላልተማርክ አትጠመቅም አልኩት። ከዛ በኋላ ቬኬሽን ተማሪዎች ሲሄዱ ሄደ እና ደብዳቤ ይዞ ከድሬዳዋ መጣ እና ደብዳቤ አልጥቼ እንደው በቃ ከቸርች የተጻፈልኝ አለ። የምን ደብዳቤ ነው? ከቸርች የጻፉልኝ ነው አለ። እና ወንድም ተስፋዬ እንደምን ደህና ነህ ሆይ? ወንድም ከለኛ ጋር በነበረ ጊዜ ጥሩ ጊዜ አሳልፈዋል። እንደው እንደመጣ አጥምቀው እግዚአብሔር አሳያችሁ። እዛው ለምን አይነክሩትም ነበር? ከዛ ረጅም ነበርና እንዴት ነው ውሃውስ መግባት ትፈልጋለህ አልኩት። አው እዛ ቆንትን ጊዮን ሆቴል ውሃ አለ ለምን ብቅ ጥልቅ አትልም? እዛ ገብታ አትጠምቅ ቲት ከባድ ነገር ነው ሰዎች የሚያደርጉት። ጥምቀት ምን እንደሆነ እዚህ ላይ እስኪ ተመልከቱ። ከዛ ልጆቹ ጥምቀት ጊዜያቸው ደረሰ። እነሱ ሲጠመቁ እሱ ትምህርቱን ማቋርጦም ስለነበረ ልጆቹ እንደውም ምን አሉኝ፣ ለገሰ ማን ነው ይሄ አብዮተኛ ስሙም ጠፋኝ፣ ለገሰ አስፋው ነው አይደለም? የፕሬዚዳንት መንግስቱ ጋር የነበረ ስሙ ጠፋኝ እኮ ለገሰ አስፋውን ሲያወግዝ ካፍቴሪያ ውስጥ ቆሞ በቃ አመፀ ዩኒቨርሲቲ ተማሪዎች የጀመሩበት ጊዜ ነበር። ይሄ ጴንጤ አይደለም እንዴ እናንተ እንዴ ነው እንዴ አይደለም እንዴ እያሉ ልጆች ሁሉ እንትን አሉ። በጣም ኤምባራስ ሆነን ምን ነካው ምናምን ብለው ልጆች ነገሩ። ከዛ ልጆቹ ጥምቀት ሊጠመቁ ሲል ቀረ እና አሁን መጨረሻ ላይ ልጆቹን ሰብስቤ በመኪና ይዣቸው የሚሄድበት ቦታ ሊሄዱ ሲሉ ሲሮሮት መጣ። እኛ ፕሊዝ እኛ ብስኩት እንደ ፈረንጆቹ አንሰጥ፣ ማባቢያ ሲኒማም አናሳይ፣ ምንም የለም። በል ከእነዚህ ልጆች ጋር እንደውም እንድትታይ አልፈልግም። እኛ የምናደርገውን አገልግሎት ከፖለቲካ ጋር እያይዘ ጣጣ ታመጣብናለህ እዛው በጠባል። አያችሁት? ብዙ ሰዎች ለምን እንደሚጠመቁ አያውቁም። በእውነት ነግራችኋል፣ ለምን እንደሚጠመቁ አያውቁም። ስታቲስቲክስ ነው ዛሬ ቤተ ክርስቲያን። ስንት ሰው ተጠመቀ? በየአመቱ እኮ የሚጠመቅ መዓት እኮ ነው የሚጠመቀው። አንዱ ሚሽነሪ ይህን ያህል አጠመቅኩ ይህን ያህል አጠመቅኩ እያለ ስታቲስቲክስ ሲልክ ነበር። ይህማ ሪቫይቫል ተነስቷል ብለው መቶ በአመቱ ፈንድሬዝ ለማድረግ ሪፖርት አደረገና ይሄ ታላቅ ሪቫይቫል ሄደን ማየት አለብን አለ። ሲሄዱ አንድም ክርስቲያን የለ። ወዴት ሄዱ የተጠመቁት? ከውሃ ከወጡ በኋላ ወዴት እንደሄዱ አላውቅም አላቸው። ሰዎች በህይወታቸው የሚጠመቁበት ምክንያት ሊኖራቸው ያስፈልጋል። ልብ በሉ፣ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን የተወሰኑ ክርስቲያኖች ብቻ አይደለም፣ ሁላችንም ከጌታ ከኢየሱስ ክርስቶስ ጋር አንድ ለመሆን ስንል ነው የተጠመቅን። እግዚአብሔር ይመስገን። ከኢየሱስ ጋር ያለ አንድነትን ፈልገን የተጠመቅን። ይህ ሳይገባው ሰው ውሃ ውስጥ ቢነከር ምን ጥቅም አለ? የተጠመቀበት ምክንያት የቤተ ክርስቲያን ፕሮቶኮል ስርዓት ፈጽሞ ወይ ሰርተፊኬት ተሰጥቶታል ወይም በሰዎች ፊት ፎቶግራፍ ተነስቷል ወይም እንደ ቸርቹ አይነት ብዙ ነገር ተብሎ ሊሆን ይችላል። ግን የእግዚአብሔር ቃል የሚያስተምረውን ተመልከቱ። የጥምቀት ሚስጥሩና ጥልቀቱ እዚህ ላይ ነው ያለው። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ የተጠመቅን አታውቁምን? ክርስቶስ ሞት ውስጥ ነው የሚከተን ጥምቀት። ሰው ውሃ ውስጥ ሲገባ ክርስቶስ ሞት ውስጥ ምን እንዳደረገ ነው? እንደተጠመቀ እንደገባ ነው የሚታወቀው። የጥምቀት ሌላ ምንም ምክንያት የለም። ሐዋርያው ጳውሎስ የሚናገረው የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁም ነው። ቁጥር አራት የጥምቀትን ሁለተኛ ክፍል ያሳያል። ውሃ ውስጥ መግባት ከሞቱ ጋር አንድ መሆን ነው። ከውሃ ውስጥ መውጣት እሳ ሲወጣ ሰውየው ምንድን ነው የሚሆነው? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም ምንድናል? በአዲስ ህይወት እንድንመላለስ። እግዚአብሔር የተመሰገነ ይሁን። በአዲስ ህይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበረ። ከጌታ ሞት ጋር የምንተባበርበት ምክንያት የድሮ ህይወታችንን ያለ ክርስቶስ የነበረውን ህይወታችን ምን ለማድረግ ነው? በሞት ውስጥ መክተታችንን፣ መቅበራችንን፣ አምነን መግለጣችን። እንደዚህ ያለ ስቴፕ ወሰደ ክርስቲያን። እንዴት ነው በኃጢአት ለመኖር የእግዚአብሔርን ጸጋ ምክንያት ማድረግ የምትችሉት ብሎ ነው የሚጠይቀው ጳውሎስ። እንደዚህ አይደለም እንዴ ተጠመቀነው? ያሮጌው ህይወታችን የዱሮ ህይወታችን ሁሉ ሊሞትና ሊቀበር ብለን በአዲስ ህይወት ክርስቶስ ከሞታን እንደተነሳ እኛም በአዲስ ህይወት ልንኖር አይደለም እንዴ? ውድ ወገኖቼ በእውነት ልንገራችሁ አስተውሉ ብትፈልጉ፣ ዛሬ እኔ ብዙ ስመለከት በአዲስ ህይወት ለመኖር ውሳኔ ወሰነ ስንት ክርስቲያን እንዳለ አይዳውት። በእውነት ነው የምነግራችሁ፣ በአዲስ ህይወት ለመኖር የወሰነ ክርስቲያን፣ በአዲስ ህይወት እንድንመላለስ ከሞቱ ጋር እንድንሆን ዘንድ በጥምቀት ከእርሱ ጋር ተቀበለ። ይህንን ውሳኔ የወሰነ ሰው በኃጢአት ለመኖር ጥያቄ መጠየቅም አይችልም። There is no any place to ask any question like this. አያችሁት? ቁጥር አምስት ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ይላል። የኮንዲሽናል ስቴትመንት ነው ተመልከቱ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ ከእርሱ ጋር እንተባበራለን። እግዚአብሔር ይመስገን። በሌላ አባባል ትልቅ ነገር ነው እዚህ ላይ የሚናገረው። የአንድ ክርስቲያን የህይወቱ ውሳኔ እኔ ላለፈው ህይወቴ ያለ ጌታ ለኖርኩበት ህይወት እሞታለሁ ብሎ የሚወስነው ውሳኔ በአዲስ ህይወት ለመኖሩ ምክንያት ይሆንለታል። ከሞቱ ጋር ያልተባበረ ከህይወቱ ጋር መተባበር አይችልም ነው የሚለው። እግዚአብሔር ይመስገን። ይሄን ያደረገ ይሄን ያገኛል ብለን እንደምንል እኮ ነው ወገኖቼ። ከሞቱ ጋር ሞቱን በሚመስል ሞት፣ ምን አይነት ሞት ነው ኢየሱስ የሞተው? እኛ የምንተባበረው ሞት ተመልከቱት ውድ ወገኖቼ፣ ቁጥር 10 ላይ መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል። ክብር ለእግዚአብሔር። ለምንድን ነው የሞተው? ፈጽሞ ለኃጢአት ሞቷል። ስለዚህ የጌታ ኢየሱስ ክርስቶስ ሞት ከኃጢአት የሚያለያይ ሞት ነው። በኃጢአት የሚያኖር ሞት አይደለም። ከኃጢአት የሚያለያይ ሞት ነው። ከኃጢአት እንድንለያይ ነው ኢየሱስ የሞተልን። መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷልና በሕይወት መኖርን ግን ለማን ይኖራል? ለእግዚአብሔር ይኖራል። ክብር ለእግዚአብሔር። እግዚአብሔር የተመሰገነ። የክርስትና ሕይወት ትልቁ ምስጢሩ ያለው ለእግዚአብሔር መኖር የሚለው ምስጢር ማወቅ ላይ እግዚአብሔር ይመስገን። በሕይወት መኖርን ግን ለማን ይኖራል? ክርስትናን በዙ ጊዜ አንድ ክርስቲያን የማረግ አለበት ይሄን ማረግ ያለበትም እንደዚህ ማረግ እንደዚህም ትዛዝና ፕሪንሲፕል አድርገን ነው የምንኖረው። ግን ምስጢሩ ያለው የክርስትና ሕይወት የምናደርገው ሁሉ ለእግዚአብሔር የሚኖር ሰው የሚያደርገው ሆነን ከኖር ነው ብቻ ትርጉም ያለው። ግልጽ ነው ወገኖቼ? ለእግዚአብሔር የምኖር ሰው ሆኜ ካደረግኩት ነው ትርጉም የሚኖር። ለዚህ ነው ጌታ በስሜ የምታደርጉትን ሁሉ የሚለው። ለሱ ብለን ነው የምናደርገው፣ ለጌታ ብለን። በቃል ቢሆን በስራ ቢሆን የምታደርጉትን ሁሉ ለእግዚአብሔር አብ ክብር በጌታ በኢየሱስ ስም አድርጉት። ምንም ነገር የምናደርገው ለምንም ብለን አይደለም፣ ለእግዚአብሔር ብለን ነው የምናደርገው። ለምን? ምክንያቱም ለእግዚአብሔር ይኖራል። ክብር ለእግዚአብሔር። ለምንድን ነው እሱ እግዚአብሔር አንዳንድ ኃጢአት ስንሰራ አልኳቸው ልጆቼ መጥፎ ነገር እንዳንናገር፣ ለምሳሌ ሰሞኑን የማስተምራቸው ትምህርት አለ እግዚአብሔርን ስለመፍራት እና ለእነሱ ያስተማርኩት በስልክ ለስንት ሰው እንደደረሰ ልነግራቸው አልችልም። ሰሞኑን ጠቅላላ በስልክ ሰብክ ነው የከረምኩት ስለ እግዚአብሔር ፍርሃት። አም ቴሊንግ ዩ ሪል ላይፍ ቼንጂንግ። እዚህ ከመምጣቴ በፊት ኦልሞስት ለአንድ ሰዓት ለአንድ ሰው ስሰብክ ነው ቆይቼ የመጣሁት። እና እነዚህ ልጆች ይህንን ላስተምራቸው የሆንኩት ለምንድን ነው እሱ እንደዚህ አትበሉ እግዚአብሔር የሚለው ስላቸው፣ ኖርማሊ የሚመልሱት ምንድን ነው ኢትዝ አለደም፣ አንደኛ ጓደኛ ያሳጣናል፣ ሰዎች ቅር ይላቸዋል፣ አለ አይደለም ናይስ ፐርሰን መሆን አለብን ምናምን ይላሉ። እግዚአብሔር የሚል ነገር ስሙንም አይጠሩት። በሙሉ ሰጠይቃቸው ከራስ ኮንፈርት ከራስ ሁኔታ ከሰው ጋራ ነው የሚያያይዙት። ዜላ የተበላሸ ነገር አለ መሰረቱ አልተስተካከለ። እሺ እግዚአብሔርን ስለማፍራት ማስተማር ጀመረ። ምሳሌ ያረኩላቸው ሁዳና አንዶቻቸው ሰምታቸዋል የነገርኳቸው ዘሌዋውያን ምዕራፍ 19 ቁጥር 14 ላይ ብትመለከቱ ምን ይላል? ደንቆሮን አትርገም ይላል። ባይነ ስውሩ ፊት መሰናክል እንዳታነው እኔ እግዚአብሔር ነኝ። እንዴ ከባድ ነገር ነው። ደንቆሮ አይሰማም በሰድበው ይሰማል እ አይሰማም እንደፈለኩ በሰድበው ሀርት ስካል አረገ ድረስ ብለውስ ምን አልባት እኔን ስቲም ያወጣልኛል ተቆጥቼ ከሆነ። የሚገርማችሁ በጣም አዋቂ ነን የሚሉ ሰዎች ጠይቄ በጣም ከኔ ልጆች ያነሰ አንሰር መለሱ። በዚህ ጉዳይ ለምንድን ነው እሱ ደንቆራት ስደቡ እግዚአብሔር የሚለው ስላቸው፣ ውድ ወገኖቼ ለምንድን ነው እግዚአብሔር ደንቆሮን ብትረግም እግዚአብሔርን ፍራ እኔ እግዚአብሔር ነኝ የሚለው? ለምን እግዚአብሔር የምና የበቃል ቢሆን በአስተሳሰባችን ምናደርገው ነገር ሲሪየስ የሚሆነው በእግዚአብሔር ፊት ስለምንኖር ነው። በእግዚአብሔር ፊት ስለምንኖር ነው። እስቲ ስለ እግዚአብሔር ፍርሃት አውጥታችሁ መጽሐፍ ቅዱስ ውስጥ ያው ማንኛውንም ነገር እንድንታዘዘው እግዚአብሔር የሚናገረው በእግዚአብሔር ፊት ስለምንኖር እኮ ነው። ስለሚያየን ነው እኮ እግዚአብሔር። ብዙ ሰው እኮ ኃጢአትን ማለት ራይት ኤንድ ሮንግ ይላሉ። ዋት ኢዝ ራይት ኤንድ ዋት ኢዝ ሮንግ? መለኪያው ምንድን ነው? ማን ነው እሱ? ይገባቸዋል ወገኖች? ልብ በሉ፣ እግዚአብሔር ስለሚያይ ነው። እግዚአብሔር የሚያዘን ከራሱ ጋር እኮ እንድንኖር ስለሚፈልግ ነው። ህዝቡ ካልሆነን እኮ በኪዳን እኮ ነው እግዚአብሔርን ታዘን የምንኖር። ኪዳን ያልሆነውን ህዝቡ ሁሉ እኮ እግዚአብሔር አይጠይቅም። በፊቱ ስለምንኖር አብርሃምን ምን አለው እግዚአብሔር? እኔ ኤልሻዳይ ነኝ፣ በፊቴ ተመላለሳለሁ። በፊቴ ምን አርጋለሁ? በፊቴ ተመላለሳለሁ። በእግዚአብሔር ፊት ነው የምንኖር። ይሄንን በእግዚአብሔር ፊት እንዴት ማድረግ ይቻለኛል? ነቢያቶች ሁሌ ጊዜ ሲናገሩ በፊቱ የምቆመውን እግዚአብሔርን ይላሉ። በእኛ በኦርቶዶክስ በጣም የተለመደ አለ ብዙ ሰዎች የሚሉት አረ እግዚአብሔርን ፍራ። እንዲሁ እግዚአብሔር ፍርሃት ይኖር? እንደ ኢቫንጀሊካል ክርስቲያን ደፋር የሆነ የሃይማኖት ዱርዬ የለም በዚህ ዘመን፣ ልነግራቸው አልችልም። በፍጹም እግዚአብሔርን አንፈራም እኛ በፍጹም። የምንናገረው ንግግራችን የእግዚአብሔርን ክብር አይተን እንደማንኖር ሰዎች በጣም እጅግ ቀፋፊ የሆነ ህይወት የሚታየው ዛሬ ኢቫንጀሊካል ክርስቲያኖች ጋር ነው። ማይቴ ሊሆን የማምነው ነገር በኦርቶዶክስ እና በካቶሊክ ቤተክርስቲያን በኢቫንጀሊካል ክርስትና ውስጥ እግዚአብሔርን ከሚፈሩ ሰዎች ይልቅ የተሻለ ፍርሃት ያላቸው ሰዎች ታገኛላችሁ። ቬሪ ሲሪየስ የሆነ እግዚአብሔር ፍርሃት። ይሄንን እናንተ ራሳችሁ መመዘን ትችላላችሁ። እግዚአብሔርን ሰዎች የሚፈሩበት፣ እኛ ግን እግዚአብሔር የምንዳፈርበት ድፍረት I'm telling you very offensive። ምናደርገውን ሁሉ የምናደርግበት መለኪያው ምንም አይደለም። እግዚአብሔር ፊት መኖር ሲገባን ብቻ ነው ከባድ የሚሆነው። እግዚአብሔር ይሄን እንድናስተውል ይርዳል። ኢየሱስ ለኃጢአት መሞት አንድ ጊዜ ፈጽሞ ለኃጢአት ሞቷል። መኖሩን ግን ለማን ነው የሚኖረው? ለእግዚአብሔር። እግዚአብሔር ስለሚያየው ስለሚያውቀው በእግዚአብሔር ፊት የሚኖር ህይወት ያ ነው። ማስበውንም የምናገረውንም የማደርገውንም እግዚአብሔር ምን ይለኛል የምለው በቤቴ የፈለኩት ልሆን ይችላል። ዛሬ ኃጢአት በየአይነቱ ነው። በቴሌቪዥን ይመጣል፣ በኢንተርኔት ይመጣል። ማንኛውንም አይነት እርኩሰት ሰዎች ስንት እንደ ሱስ በሆነ መንገድ የተጠመዱበት ጊዜ ነው። Do you believe 1 out of 10 pastors በፖርኖግራፊ አዲክሽን ተይዘው ስንት አይነት ችግር ውስጥ እንዳሉ እንደዚህ ያለ ስታቲስቲክስ አለ። አገልግሎት ብዙ ዲቮርስ ሬት በጣም አሜሪካን ውስጥ ያበዛው ነገር ምን እንደሆነ ታውቃላችሁ? ፖርኖግራፊ በጣም ብዙ ሰዎች ይህን ፕራክቲስ ያደርጋሉ። አዲክሽኑ ሊለቃቸው አይችልም። አይገርምም? እግዚአብሔር ፊት መኖር ከሌለ ከዚህ ነገር አላ አይደለም ሰው ነፃ ሆኖ መኖር እንዴት ይችላል? እኔ ቤቴ ያለውን ኢንተርኔት ማን ይታዘበኛል? ማታ ቁጭ ብዬ ማየው በየትኛውም አይነት መንገድ ወደ ኃጢአት ለመግባት ሰው ሳይን የሚሰራ የኃጢአት አይነት ሞልቷል መጠመጃ። ውድ ወገኖቼ ክርስቲያን ምን ሆኖ ነው ለእግዚአብሔር ለመኖር? እግዚአብሔር ይመስገን። እግዚአብሔር ያይናል። ደንቆሮን ብሰድበው በጣም ሲሪየስ የሚሆነው እግዚአብሔር ስለሚያይ ስለሚሰማ ነው። በእግዚአብሔር ፊት ለሚኖሩ ሰዎች መታዘዝ ለእግዚአብሔርነቱ፣ ለእግዚአብሔር ክብር፣ ለእግዚአብሔር ማንነት የሚደረግ እንጂ ለሌላ ለማንም ተብሎ የሚደረግ አይደለም። እግዚአብሔር ይመስገን። እግዚአብሔር ሲፈራ ጌታ ምን ይለኛል? ያደረኩትን ክፉ ሐሳብ ይቅር በለኝም ብለው ሰው ካልሰማኝ ከሰው ጋር ከሆነ ህይወቴ የተያዘው ይቅር በለኝ አይደለም። እግዚአብሔር ሰዎች ያላወቁትም አላወቁም በጸጋው ኖራለሁ። አያችሁት? ንጽህናዬ ምንድን ነው? ሰው እስካየው ድረስ የሚሆን ነው ማለት ነው። እግዚአብሔርን ግን መፈራ ግን ከሆንኩኝ ምን ሆናለሁ? እግዚአብሔር ምን ይለኛል? እግዚአብሔር እንዴት ያየኛል? ልንገራችሁ፣ በጣም የደፈረሰ ውሃ ውስጥ እንዳለን ነው የሚሰማኝ። በጣም የደፈረሰ ጭቃ ውሃ ውስጥ እንደምንዋኝ ነው። እኛ አሁን ያለንበት የክርስትና ዘመኑ ሳይው በጭቃ ውሃ ውስጥ የምንዋኝ ነው መስለኝ። በጣም በፍጹም የእግዚአብሔር ፍርሃት እግዚአብሔር ቤት ውስጥ የለም። You have to admit this. You have to know this. ወገኖች ስለዚህ እግዚአብሔርን ጸጋ ሰዎች በኃጢአት መዳንን በዶክትሪን የሚያነበንቡት እውነት ነው እንጂ ግንኙነታዊና ማህበራዊና መንፈሳዊ ህብረት ባለው ቋንቋ አይረዱትም። ብዙ ጊዜ ሳስተምር ተጭኜ በዚህ ቦታ በየሁዱ በየጊዜው ማስተምረው ትምህርት አለ። የምናገረው በአንደኛ ዮሐንስ ምዕራፍ 1 ላይ እንደዚህ ይላል፣ ስለ ህይወት ቃል ከመጀመሪያ የነበረውን የሰማነውን በአይኖቻችን ያየነውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን። ህይወት ተገለጠ፣ አይተንማል፣ እንመሰክርማለን። ለምን? ስላስደነቀን ስላስገረመን። እንድትገረሙን ያለው አይደለም። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። የእግዚአብሔር ወንጌል እውነት ሰዎችን ከእግዚአብሔር ጋር ፌሎሺፕ የሚፈጥር ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ከእርሱ የሰማናት ለእናንተም የምናወራላችሁ መልእክት እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም የምትል ይህች ናት። ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን፣ እውነትንም አናደርግም። There is no any compromise. There is no any ground for any argument. በጨለማ ካለን ውሸታሞች ነን ይላል። you have to be very careful እግዚአብሔር ቃል ነው የሚናገረው። ምክንያቱም መጽሐፍ ቅዱስ ለብዙ ሰዎች ገዳዳ ነገር ውስጥ የሚሄዱት ለምን እንደሆነ ታውቃላችሁ? ባለሙያ ሴት እንደምትሰራው ምግብ ነው መጽሐፍ ቅዱስን የሚያዩት። ከዚህችም ጠቀስ ከዛችም ጠቀስ አድርጎ የሚሰራ ዶክትሪን ነው የሚሰሩት። መጽሐፍ ቅዱስ የሚናገረው ማንኛውም ማሳሰቢያና ማስጠንቀቂያ በጣም እጅግ ብርቱና አንካራ ነው። እግዚአብሔር ብርሃን ከሆነ ህብረት አለኝ ከእርሱ ጋር የሚል ሁሉ የብርሃን ህይወት መኖር አለበት። እግዚአብሔር ይህንን እንድንጠብቅ እንድንፈራ ይርዳን ወገኖች። ይሄ በጣም እጅግ በጣም ብርቱና ጠንካራ ነገር ነው። በነገራችን ላይ እንደዚህ ላለ ነገር ወገኖቼ ህይወታችንን አቅም አግኝቶ ታድሶ ወደዚህ ነገር ለመምጣት እነተኛ የሆነ ንስሐ ያስፈልጋል። ምክንያቱም በትምህርት ወደዚህ ነገር መምጣት አይቻልም። የሰራናቸው ኃጢአቶች በህይወታችን የምንለማመደው ኢሞራልና ስጋዊ ህይወታችን ምን ያረጋናል? ሄቪ ዌይት ነው ያሰምጣል። ወገኖች ንጉስ ዳዊት የማዳንን ደስታ ስጠኛል። እግዚአብሔርን ይቅርታ በጌታ ደም የመንጻትን ነገር መጠየቃለ ከአመጽኛነት ሊያነጻን ያስፈልጋል። ኃጢአትን ይቅር ማለት ብቻ አይደለም እዚህ ላይ ተጻፈው፣ ኃጢአትን የለብንም ብለን ራሳችን ብናስታለን ይላል። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ብቻ አይደለም ይላል፣ ከአመጻም ሁሉ ሊያነጻን እግዚአብሔርን እንቢ ብሎ ከመኖር በእግዚአብሔር ነገር ላይ እልከኛ ሆኖ ከመኖር የእግዚአብሔርን ነገር የማይቀበል ለእግዚአብሔር ነገር የሽታ መንፈስ ከሌለው ከአመጸኝነት ሁሉ ያነጻል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ያልተማረከውን አይምሯችንን ይማርካል፣ የሽታ መንፈስም ይሞላል። ስለዚህ በዚህ በምዕራፍ 6 ላይ የምናየው ነገር የእግዚአብሔርን ጸጋ ምክንያት አድርጎ በኃጢአት መኖር የሚባል ነገር የለም በክርስትና ውስጥ። It's impossible. There is no any question. በዚህ የሚስተናገድ ነገር የለም። ምንድን ነው ሚስጥሩ? ለኃጢአት የሞትን እኛ ይላል። ይሄ ለኃጢአት ሞትን የምንለው ሚስጥር ያለው ኢየሱስ ክርስቶስ ከሞተው ሞት ጋር የተገናኘን ሰዎች ነው። ሞቱን በሚመስል ሞት ከእርሱ ጋር ከተባበር ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ስለዚህ ቁጥር 6 ላይ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን። አሮጌው ሰው ማለት ብዙ ትምህርት አለ፣ ግን ባጭሩ ነው ማሳያቸው። ሰው ያለ እግዚአብሔር ያለ ክርስቶስ ያለ መንፈስ ቅዱስ እኔ ብሎ የሚኖረው ኑሮ ካለፈ ታሪኩ ይሁን አሁን ካለበት ሁኔታ ከየትም ይሁን እግዚአብሔር ምክንያት ያልሆነበት ከጌታ ጋር ያልተሳሰረበት ኑሮ በሙሉ የአሮጌው ሰው ታሪክ ነው። እግዚአብሔር ይመስገን። አሮጌው ሰው ማለት ነው ማን ነው? አሮጌው ሰው ያለ እግዚአብሔር ያለ ክርስቶስ አሮጌው ምንድን ነው? አሮጌ ያደረገው አዲስ ሰው ስለመጣ ነው። አዲሱ ሰው ምንድን ነው? ማንም በክርስቶስ ቢሆን አዲስ ፍጥረት ነው። በክርስቶስ የሆነ ሰው ነው አዲስ። እግዚአብሔር ይመስገን። ታሪካችንን ማለት ሰዎች እኔ እኮ አሁን ከዚህ በኋላ እንደ አዲስ ህይወት እኮ ነው ያለ ነው እኮ ምናምን ይላሉ እኮ። አዲስ መስሪያ ቤት ከገቡ፣ አዲስ ቤት ከገቡ፣ አዲስ ትዳር ከያዙ፣ አዲስ ነገር አዲስ ይላሉ ሰዎች። ውድ ወገኖቼ አዲስ ሰው የሚለው ነገር ከጌታ ጋር ሰው ሲያዝ የሚመጣ ነገር ብቻ ነው። ጂኦግራፊ በመቀየር አይመጣም። ቸርች በመቀየር አይመጣም። ወይም የተለያዩ ላይፍ ስታይሎችን በመቀየር አይደለም መጣው። አዎ በእነዚህ ነገሮች ያለ ለውጥ ለመግባባት የምንጠቀምበት ልክ አይደለም ማለት ባይቻልም ይህንን እውነት ግን አይነካ። ስለዚህ ከእንግዲህ ወዲያ ለኃጢአት እንዳንገዛ። ሃሌሉያ! ልብ በሉና ተመልከቱ። ከእንግዲህ ወዲያ ለኃጢአት እንዳንገዛ፣ ተመልከቱት። ለኃጢአት መገዛት ክርስቲያን አይችልም። ከኃጢአት መገዛት የሚያድን ጌታ አለ። ውድ ወገኖቼ ዶንት ኤቨር ጊቭ ኤኒ አርጊመንት ኦር ሪዝን ለእንደዚህ ያለ ነገር ግራውንድ በአይምሯችሁ እንዳትሰጡ። የደከምነው ድካም የሰራነው ኃጢአት የእግዚአብሔርን እውነት ካዳከመብን ማን ይደርስልናል? ስለዚህ ሰይጣናዊና አጋንንታዊ የሆነ የሙግት መንፈስ በአይምሯችን ይመጣል የእግዚአብሔርን ቃል ሊያዳክም። ነገር ግን ይሄ እግዚአብሔር ቃል ግን ለምንም አይምሮ የሚረታ አይደለም። ስለዚህ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ ይላል። ሥጋችን ጌታን ስንቀበል እንዳለ ነው፣ መልካችን አልተቀየረም። ጌታን በመቀበላችን በሰውነታችን ላይ ለውጥ አይታይም። ማለት ጌታ ሊፈውሰን ወይም የተቀበልነው ጸጋ እንደው ሰውነታችንን የማለምለም ባህሪ ሊታይብን ይችል ይሆናል። ግን መልካችንና ሁኔታችን አይቀየርም። ይሄ ሰውነታችን ጌታኛ ለማዳን የሚያስፈልገውን ክፍያ ሁሉ ከፍሏል። ግን ጌታ ዳግመኛ ሲመጣ ነው ሰውነታችን የሚለወጠው። ይሄ ስጋችን አሁን አለ። ነገር ግን በዚህ ስጋችን ውስጥ ዶሮ እንደኖር ነው እንዳንኖር የሚያደርግ ነገር ለውጥ መጥቷል። ለውጡ የመጣው ከጌታ ጋር ስለተያያዝን ነው። ከእርሱ ጋር አንድ ሆነናል። ኢየሱስ ክርስቶስ በመስቀል ላይ ከ2000 ዓመት በፊት የሞተ ጌታ ብቻ አይደለም። በመንግስተ ሰማይ በአባቱ ቀኝ ተነስተው የተቀመጠ ጌታ ብቻ አይደለም። በእኛም ውስጥ ይኖራል። ኢየሱስ በውስጣችን ይኖራል። ሰው ብቻ የሆነን አይደለንም። ክርስቶስ ሳይኖረው ክርስቲያን የሆነ ሰው የለም። ሮሜ ምዕራፍ 8 ላይ ይህንን ይናገራል። ቁጥር 9 እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም። የእግዚአብሔር መንፈስ በመገኘቱ ታሪካችን ተቀይሯል። የክርስቶስ መንፈስ የሌለው ከሆነ ግን ይሄው የእርሱ ወገን አይደለም ይላል። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው። ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት ሰውነታችን አለ የኃጢአት ስጋ ይሻር ዘንድ የተባለው የሞተ ነው። መንፈሳችሁ ግን በጽድቅ ምክንያት ያው ኢየሱስ ክርስቶስ ያደረበት መንፈስ ነው ያለ። ሰው ብቻ አይደለም። እኔ በጣም በጣም ከንሰርን የሚያረገን ሸክም የሚሆንብኝ ነገር የእግዚአብሔር ሕዝብ ከዳን በመዳኑ ያገኘውን ክርስቶስ በውስጡ በመንፈሱ የማደሩ ምስጢር ችላ ብሎ ሰው ብቻ ሆኖ ሲኖር በጣም ጉድ ነው። እግዚአብሔር ይህንን አይናችንን ይክፈትልን። መንፈሳችንን በጽድቅ ምክንያት ያው ነው። ያ ጽድቅ ኢየሱስ በመታዘዙ የተገኘው ጽድቅ በአንድ ጽድቅ ምክንያት ኃጢአታችን ብቻ አልተሰረየልንም። ኢየሱስን እኛ ውስጥ አስገብቶ መንፈሳችን ሕያው አድርጓል። በጽድቅ ምክንያት መንፈሳችን ይሆናል ሕያው ነው። የኃጢአት ይቅርታ ብቻ የሚያመጣ አይደለም። ነገር ግን በውስጣችን ኢየሱስንም የሚያሳድር ጽድቅ ነው። ያ የጌታ ኢየሱስ ጽድቅ ሮሜ ምዕራፍ 5 ላይ የተማር ነው። ክብር ለእግዚአብሔር ይሁን። መንፈሳችሁ በጽድቅ ምክንያት ሕያው ነው። ያ የእግዚአብሔር ጸጋ በጽድቅ ምክንያት ቁጥር ምዕራፍ 5 ቁጥር 21ን ተመልከቱት ምን እንደሚል። ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ። ለምን ይነግስ ዘንድ? ከጌታ ከኢየሱስ የተነሳ ለዘላለም ሕይወት። ሕይወትና ጽድቅ ጸጋ የተያዙ ነገሮች ናቸው። ስለዚህ በጌታ ከጌታ ጸጋ የተነሳ ከጌታ ጽድቅ የተነሳ መንፈሳችን ሕያው ነው። ስለዚህ የኃጢአት ይቅርታን ብቻ አምናችሁ ጥሩ ክርስትና መኖር አይቻልም። ኢየሱስ ክርስቶስ በውስጣችን በመንፈሳችን ውስጥ ይኖራል። እግዚአብሔር ይመስገን። ስለዚህ በዚህ በሮሜ ምዕራፍ 6 ላይ የምንመለከተው ውድ ወገኖቼ ለኃጢአት ተገዝተን እንዳንኖር ለማድረግ ጌታ የተጠቀመው እኛ ሰው ብቻ ሆነን እንዳንቀር ጌታ ይመስገን ራሱንም ነው የሰጠን እኛ ውስጥ። ስለዚህ ያለ እግዚአብሔር ያለ መንፈስ ቅዱስ ያለ ክርስቶስ የሆነ ሰው ነበር። አሁን ግን ይሄ ሰውነታችን አልተቀየረም። ግን አንድ ነገር አለ፣ የእግዚአብሔር መንፈስ ውስጣችን አለ። ሮሜ 8 ቁጥር 9 ኢየሱስ በውስጣችን አለ። ሰውነታችን እንዳለ ነው። ሰውነታችሁ በኃጢአት ምክንያት የሞተ ነው ይላል። መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ይላል። ኢየሱስ ውስጣችን አለ። ኢየሱስ ክርስቶስ ጋር ኃጢአትም መዳንም መንግሥተ ሰማያት መግባትን ፈልገን የመጣን ሁልጊዜ ማወቅ ያለብን ነገር ኢየሱስ ካዳነን ሙልጭ አርጎ ነው የሚያድነው። እግዚአብሔር ይመስገን። ካዳነን ሙልጭ አርጎ ነው የሚያድነው። በየትኛው መንገድ የእግዚአብሔርን ነገር በየትኛው መንገድ የእግዚአብሔርን ጸጋ የክርስቶስን ማዳን ለጥፋት ለኃጢአት ለስጋዊነት ለዓለማዊነት በሚመች መንገድ ባይኖራቸው አታስተናግድ። ጌታ ሆይ የፈለገ የደከምኩበት ነገር ቢኖር የፈለገ የተሸነፍኩበት ነገር ቢኖር ያንተን ጸጋ ማዳን ለምኖረው የኃጢአት ህይወት ለደከምኩበት ድካም ለምሳሳተው መሳሳት ምክንያት አርጌ አልናገርም ብላችሁ አቋም መውሰድ አለባችሁ። እግዚአብሔር ይመስገን። እግዚአብሔር ጸጋ ለክብር እንጂ ለውርደት ህይወት አይደለም። እግዚአብሔር የተመሰገነ ይሁን። በጣም ብዙ ሰዎች የሚጠቅሱት ጥቅስ አለ አይደል? ኃይሌ በድካም ይፈጸማል ብሏል። እና በድካሜ ላሉ ሐዋርያው ጳውሎስ ሲደክም የእግዚአብሔር ኃይል አደረበት እንጂ ኃጢአት አልሰለጠነበት። That's what they don't understand ሰዎች። ሐዋርያው ጳውሎስ ሲደክም ኃይለኛ ሲደክም ያን ጊዜ ኃይለኛ ነኝ አለ እንጂ ኃጢአት ያደከመው ኃጢአት ሊሰራ ደካማ ጨርሷል። በምንም አይነት በነገራችን ላይ የጌታ ኢየሱስ ክርስቶስን ነገር አስመልክቶ ሰው በአይምሮ በውስጡ የእግዚአብሔርን ጸጋ የከበረውን የሰማይ ነገር በውርደትና ኃጢአትና ዓለማዊነት ስጋዊነት ባለበት ነገር ማመካኘት በአይምሮ ከጀመረ እንደዛ ባለ አይምሮ ላይ ሰይጣን የሚደራው የሸረሪት ድር ይሄ ነው አይባልም። It is very dangerous. Don't allow your mind ከወንጌል ጋር የተጣላ ሪዝኒንግን አታስተናግድ። እግዚአብሔር ይመስገን። It is always good እግዚአብሔርን ጸጋ የሚከለክልብን ነገር በዚህ መንገድ እንዳይኖር መጠንቀቅ በጣም ጥሩ። ክብር ለጌታ ይሁን። ስለዚህ ከእንግዲህ ወዲያ ለኃጢአት እንዳንገዛ ደክማችሁ እንኳን ቢሆን ተቸግረን እንኳን ቢሆን እግዚአብሔር ሆይ የኔ ህይወት የጸጋ መለኪያም አይደለም ምንም አይደለም የጸጋ መለኪያ ቃል እግዚአብሔር ይመስገን። We have to stand በእግዚአብሔር ቃል የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከሱ ጋር እንደተሰቀለ እናውቃለን። አሮጌው ማንነታችን ያለ ክርስቶስ ያለ እግዚአብሔር የሆነው ተሰቅሎ ሄዷል። ጌታ ይመስገን። ሰውን በክርስቶስ አቃለው አለ ጳውሎስ። ከዚህ በኋላ ያለ ክርስቶስ እንደሆነ ሰውን አላውቅም አለ። እኛም ራሳችንን እንደዛ እንድናቀ ያስፈልጋል። አያችሁት? ነገር ግን ከክርስቶስ ጋር ከሞትን ከርሱ ጋር ደግሞ በህይወት እንድንኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል። በህይወት መኖርን ግን ለእግዚአብሔር ይኖራል። እኛስ ቁጥር 11 እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ያው እንደሆናችሁ ራሳችሁን ቁጠሩ። በዚህ ቦታ ላይ በጣም ጥብቅ የሆነ መሰረታዊ ነገር አለ። የእግዚአብሔርን ቃል የቱንም ያህል ብንረዳ የቱንም ያህል ለጽድቅ የቆምን ሰዎች ብንሆን በራሳችን ራሳችንን የጽድቅ ኃይል እንዳለን ማመን ትልቅ ኪሳራ በሕይወታችን ያመጣል። ግን በጣም መጠንቀቅ አለብን። ብዙ ሰዎች ብዙ ለመሆን ይሞክራሉ። እና አንድ ጊዜ ሮሜን መጽሐፍ ለሁለት ዓመት ያስተማርኳቸው የመሰረተ ክርስቶስ ቤተ ክርስቲያን ወንጌላውያን ነበሩ። እነዚህ ልጆች አገልጋዮች ናቸው። ብዙ ዓመት በአገልግሎት የቆዩ ናቸው። እና ይህን ሮሜ መጽሐፍ ሲማሩ ብዙ በቃ እያለቀሱ ይመሰክሩልኛል በዛን ጊዜ። እና አንድ ወንድም ምን አለ፣ እኔ ሁል ጊዜ ፈተና የሚሆንብኝን ስጋዬን የምሰቅለው በጾም ነው አለ። እና ስበላ ግን ስጋዬ ከመስቀል ይወርዳል አለ። እና በጣም ነው የምቸገረው አለ፣ ስጋዬ ያስቸግረኛል አለ። እንዴት እንደማሸንፈው ለሰው እንዴት እናገራለሁ? እኔ እንደኔ ያለ ሰው እንዴት አገልጋይ ሆናል? ብዙ ሰዎች በጣም ይሰቃያሉ። አንዳንድ አገልጋዮች በዚህ ነገር እንደውም የተጠበቡ እግዚአብሔር የቀባቸውም አድርገው ሌጋሊዝምን ይሰብካል እና ምን ያረጋል? ይሄን ልበስ፣ ይሄን አውልቅ፣ ይሄን አጥልቅ ስርዓትና ወግ በመላው የእግዚአብሔር ጸጋ ሰዎች በማይለማመዱበት ሁኔታ ሰው በራሱ ኃይል ማለባበስ ባነጋገር በመቅለስለስ መንፈሳዊ ሊሆን እንደሚችል ያስተምራል። እና ምንም ጸጋ የሌለው ነገር እንደዚህ ባለ መንገድ የሚኖሩ ክርስቲያኖች እኔ ገጥሞኛል ዶሮ። እና የሚገርማችሁ ነው it's really mentally abnormal የሆኑ ሰዎች ሁሉ እንደዚህ ያለ አይነት ህይወት ይመቻቸዋል። በነገራችን ላይ አንዲት ልጅ አስተውሳለሁ ከዚህ ነገር ህይወቷን ከዚህ ሌጋሊስቲክ ሆነ ላይፍ እንድትወጣ ብትማር በሚበራላት ብርሃን ንሳስገባታል መጨረሻ ላይ አበደች። I'm telling you ስለዚህ እግዚአብሔር ያለ እግዚአብሔር ጸጋ ኃጢያታችን ይቀር እንዳልተባለ ያለ እግዚአብሔር ጸጋ የድል ህይወት መኖር አንችልም። ግልጽ ነው የድልን ህይወት የምንኖረው በእግዚአብሔር ጸጋ ነው። ይሄን መመልከት አለብን። እዚህ ቦታ ላይ እንዴት እንደተጠቀሰ ተመልከቱ። እንዲሁ እናንተ ደግሞ ለኃጢአት እንደሞታችሁ ግን ይላል። ግን በሉስ አያችሁት? ለምንድን ነው ግን የሚለው? ግን ይላል ምንም ለኃጢአት እንደሞታችሁ የሚለውን ነገር ወደ ራሳችሁ አምጥታችሁ ታሱ ግን ተጠንቀቁ እንደማለት ነው። በክርስቶስ ኢየሱስ በጌታችን ሆናችሁ ራሳችሁን ለእግዚአብሔር ሕያው እንደሆናችሁ ቁጠሩ ይላል። ለእግዚአብሔር ሕያው እንደሆናችሁ ራሳችሁን ቁጠሩ። በክርስቶስ ሆናችሁ ከዛ ውጪ አይደለም። በሌላ አባባል ያለ ክርስቶስ ታሪክ የለም። አሜን። ኢየሱስ በመሞቱ ዕዳችን እንደተከፈለ ምንም በዛ ውስጥ ድርሻ እንደሌለን ሁሉ ወዶ ወገኖቼ ያለ ክርስቶስ የድል ህይወትን ጨርሶ መኖር አይቻልም። ተፈለ እግዚአብሔር ብዙ ሰዎች ለሚቸገሩበት ነገር ፕሪስክሪፕሽን ይሰጧቸዋል። ያጸላለይ ሁኔታ ይነግሯቸዋል። ስንሳት መጸለይ ስንሳት ነው መጸለይ ለመሆኑ እንዴስ የጸሎት ህይወት ይላል ደህ በዚህማ ምን እንትላል እንዴ 3 ሰዓት 4 ሰዓት መጸለይ አለብን። ለአንዱም ሰዓት ሰውየው መከራ ሆኖበታል እንደገና 3 ሰዓት ተጨምሮማ ዲስካሬጅድ ነው የሚሆነው አይደል? አዎ። በመካከለኛው ምስራቅ እስልምና አንዱ የበዛበት ምክንያት ታሪክ ጻፊዎች ሲናገሩ ምን ይላሉ? በዚያን ዘመን እስልምና በየቦታው እየተሰራጨ በነበረበት ዘመን ብዙ ክርስቲያኖች በዛን ዘመን የባህታዊነትና የመመነንን ህይወት በቃ የመንፈሳዊነት ቁንጮ ብለው ያዩት ያን አለማግባት፣ ጫካ መግባት፣ በረሃ መግባት። ታሪክ ይጻፋል ከሌኮ ምን ነው እንደዚህ ታይቶት እንደዚህ ሆኖ ሁሉ ሰው አግብቶ ያረሰ የገበሬ ሆኖ ሸጦ መኖር በፍጹም ስጋዊነት ነው። እና ክርስትና ከባድ ሆነባቸው። ኢዚ ሃይማኖት መጣ። ምን መጣ? እስልምና ዘው እያለ ጉድ ወገኖቼ ክርስትና ሰው ሊኖረው የማይችለው ህይወት ነው። ክርስትናን መኖር የምንችለው በጌታ በኢየሱስ ክርስቶስ ብቻ ነው። ራሱ ተናግሯል ያለ እኔ ምንም ማድረግ አትችሉም ብሎ። እኔ ሸክም እነዚህን ሚዛኖች መጣበቅ አለበት። ያለ ጌታ ምንም ማድረግ አልችልም ማለት ምን ማለት ነው? ያለ ጌታ እኔ ምንም ማድረግ አልችልም ግን በጌታ ምንም ሁሉ መሆን ይችላል አይደል? በእኔ የሚኖር ቢኖር ፍሬ ያፈራል ብሏል። ግን ብዙ ሰዎች እቺን ብቻ ነው መፈክሯ የሚወስዱት። ያለ ጌታ እኔ ምንም ማድረግ አልችልም እኔ እኮ ስለዚህ እኔ እንዲህ ባለውበት እሄዳለሁ አይደል? ያለ ጌታ መኖር ካልቻልኩ እሱ ተጣበቃለሁ እንጂ እንዴት ማድረግ በማይችለው ህይወት መኖር እፈልጋለሁ? you understand ወገኖች ስለዚህ ጌታ ሆይ አቅሜን ችሎታዬን አይቻለም ኖሮ አንተና ምኘ ነው ኖሮ ብሎ በጌታ መታመን መደገፍን በልቡ ይመርጣል እንጂ ክርስቲያን ወንድ ወገኖች በደካማ ጎኑ እየፈከረ አይኖርም። እግዚአብሔር ይመስገን። ስለዚህ በክርስቶስ ኢየሱስ ሆናችሁ በጌታችን ሆናችሁ ራሳችሁን ለእግዚአብሔር ያው እንደሆናችሁ ቁጠሩ ይላል። በሌላ አባባል ይሄን ነገር ፕራክቲስ ማድረግ ጀምሩ። ፕሊስ የተማራችሁትን ተጠቀሙበት። ስታረጉ አትሊስት አንድ ነገር መለማመድን ጀምሩ። ምን ጊዜ ሚወታችን ከክርስቶስ ውጪ መኖር እንደማንችል ያሰብ ጌታ ሆይ ያላንተ እኔ ታሪክ የለኝም ህይወት የለኝም አቅም የለኝም ችሎታ የለኝም እንዳትታለሉ ወገኖቼ እንዳትታለሉ ብዙ የምንኖረው ኑሮ ሁሉ እንዳለ ኖርም እንዳናረገው አትሊስት ክርስቲናን እንደ መጽሐፍ ቅዱስ ለመኖር እድል እንስጥ ይገባችኋል አባባሬ እድል እንስጥ በክርስቶስ ኢየሱስ በጌታችን ሆናችሁ ራሳችሁን ለእግዚአብሔር ያው እንደሆናችሁ ቁጠሩ ስለዚህ ክርስቲና ያውቴን ሳስብ እኔ አሁን ሳገረግል አንዳንድ ጊዜ የትኛውንም ትንሽ የሚባል ምን የፈለገ ቁጥር ያላቸው ሰዎች ሳስተምር ላስተምር የምችለው ማቴሪያል መኖሩ አለ መኖሩ አይደለም እግዚአብሔር ሆይ አንተ በዚህ ቦታ ተገኝተ አስተምረን ስል ከልቤ ነው የምለው እሱ ከሌለ የኔ መጮ ጮት ነው አይደለም ምን ወጥቶኝ ለራሴም በእግዚአብሔር ፊት ነው የምነግራችሁ እኔ አሁን ከተተል ትምርት ስንት ጊዜ እድሜ ሙሉ ሳስተምር ነው ያለው There is no any single moment እኔ ሳልባረክ ያስተማርኩበት ጊዜ የለም። ለምን? ጌታ በዛ ቦታ እንዲገኝ ስለምፈልግ በእውነት እንደውም ከሰዎቹ ይልቅ እኔ እየተጠቀምኩ መጣ ነው የሚመስለኝ። እውነቴን ነው የምነግራችሁ። This is true። ይገባችኋል አባባሌ? እግዚአብሔር በሁሉ ነገር እየተፈለገ ነው መኖር ያለብን። በሁሉ ነገር ውስጥ ክብር ለእግዚአብሔር ይሁን። ስለዚህ የኛ ህይወት ባጭሩ ያለ ክርስቶስ የምንኖረው ኑሮ አስቀርቶ በጌታ በኢየሱስ ክርስቶስ ያለ ህይወት ነው። ጌታ ሆይ አንደበቱ ነኝ። ጌታ ሆይ አቅሙ ነኝ። ለሚፈለገው ነገር ሁሉ ጌታ ጌታን 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 እንበል። ክርስትና በመቆየቱ ብዛት እኛም በውስጡ በመኖራችን ብዛት እንደ ባለሙያ እንዳንኖር እንደ ለማዳ እንኖር ኢየሱስ ክርስቶስን ዛሬም ሀብለን በትኩስ በየለቱ ህይወታችን ብንፈልገው ጣሙ ወደር የለሽ ነው የትላንትናው ጌታ ዛሬም ያው ለዘላለም ሁሉ ጊዜ ትኩስ ነው በጣም በህይወታቸው የደከሙ ሰዎች ሳገለግላቸው እኔ ወደ ድሮ ህይወት ድሮ በጌታ ወዳለው ነገር መመለስ ይመስላል ይላል በጣም ኢየሱስ ገና ሙታንን ያስነሳል ብለን እናምናለን በህይወት ያሉት እንዴት ያድሳል ህይወታችን የብዙ ሰዎችን ህይወት ጌታ ሲያድሳቸው ስለዚህ እናንተ ሁልጊዜ ልታስቡት የሚገባ ማንኛውም ክርስቲያን ጌታ ሆይ እስከዛሬ እኔ በራሴ ነው የኖርኩት ነገር ግን ከዚህ በኋላ ግን አንተን አምኜ ነው ሰዎች እኔን አይተው የቆጠሩልኝ ነገር ቢኖር ከሌ ብለው አለ አይደለም እሱ ብለው ያሉልን ነገር ሊኖር ይችላል እሱን እየፈራ በቃ በእግዚአብሔር ቤት በመኖር ያካበት ነው ታሪክ ዕውቀት አገልጋዮችን ማወቃችን ስለራሳችን ትልልቅ ነገሮች ግምቶች ሊኖርን ሰዎችም ያላቸው ነገር forget it ምንም አይሰራም አይፈይድም ኢየሱስ ዛሬ ነው ውስጥ መኖር ነው ክብር እግዚአብሔር ይመስገን where is jesus ነው ኢየሱስ ሽታና ጠረን በኔውት መውጣቱ ነው እንጂ ይሄንን አርገናል ያንንም ብለናል ይሄንንም ሆነናል ግን ምን ትርፋለሁ አይደል ያለፈው ታሪክ አይደለም ዛሬ ከጌታ ጋር መኖር ስለዚህ ጌታ ሆይ ክርስቲያን ሁሉ ጊዜ የሚፈራ ልብ ነው የሚኖር ጌታ ሆይ አንተ የምትለውን እንድትል እንድልርዳ በችሎታችን ምን ኖር አይደል አምነነው እሱን እንጂ ምን ነው you will never be an expert በክርስትና ይሁን እንዶ ሁሉ ጊዜ child like phase ነው develop ያረግ ምን ነው እንጂ sophistication አይኖረንም ለምን always አማኝ ሆነ ነው ምን ነው እግዚአብሔር ይመስገን አይደል እግዚአብሔር ስሙ የተባረከ ይሁን ስለዚህ እግዚአብሔር ይሄንን የተማርነው ነገር ለህይወት ለውጥ ያርግልን